ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የተወሰኑ አራት ቀበሌዎች ላይ በተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። እንግዲህ እነዚህ ቃጠሎች በሁለቱም ወገን በኩል ነው ጉዳቱ የደረሰው።
አማራና ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅማንት ህዝብ ላይ ግን ይህ አይነት ግፍ የሚፈጽሙት ሙሉ የአማራ ክልል ባለስልጣናት እንኳን የማንልበት ደረጃ ነው ያለው።
የቀደሙት የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንተይሁን መኮንን፣ እርሳቸውን ተከትሎ የተሰሙት ደግሞ የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ምክትል ኃላፊ አቶ ይርጋ ተሻገር ናቸው። አድማጮች፣ ሙሉ ውይይቱ የሰዓቱን የዓለም ዜና ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደሳለኝ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያዝናናችሁ ሰዓቱን በመጠባበቅ ላይ ይገኛል። ሰላም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከቅዳሜ ጥቅምት 8 2012 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራማችንን በማቀናበሩ የሙዚቃ ቃናው ደሳለኝ መኮንን ነው የተሰየመው። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት።
አሁን የምንጨቃጨቅበት አብዮታዊ ዲሞክራሲ በ1917 ከ101 ዓመት በፊት ሌኒን የፈጠረው ነው። የዛሬ 101 ዓመት ሌኒን አብዮታዊ ዲሞክራሲን ሲፈጥር ማርክ ያለው ሶሻሊዝም ሊፈጠር የሚችለው ካፒታሊዝም አድጎ አብቦ ከተንኮታኮተ በኋላ ነው የሚል እሳቤ ስለነበረው፣ በራሻ ያኔ ካፒታሊስት ስርዓት ስላልነበረ ካፒታሊስት ስርዓትን ሳናይ ሶሻሊዝም መገንቢያው አቋራጭ መንገድ አብዮታዊ ዲሞክራሲ ነው አለ። እኛ ደግሞ ካፒታሊስት ስርዓት መገንቢያው መንገድ አብዮታዊ ዲሞክራሲ ነው አለ። ሁለቱ ሀሳቦች እርስ በርስ የሚቃረኑ መሆናቸው ብቻ ሳይሆን ሌኒን በዛ ዘመን ቢያንስ ኮምፒውተር አያውቅም። ሌኒን በዛ ዘመን ቢያንስ እንደዚህ አይነት ፕሮጀክተር እንዳለ አያቅም። ይህን የማያውቀው ብዙ የምናውቀው አሁን ዓለም የፈጠረው ነባራዊ ሁኔታ አለ። ይህንን ነባራዊ ሁኔታ ታሳቢ ያደረገ አዳዲስ እሳቤ መፍጠር ለሁሉም ትውልድ የሚሰጥ እንጂ አንድ የተፈጠረን ሀሳብ ለዘላለም መከተል ተገቢ አይደለም ብሎ መደመር በጽኑ ያምናል።
በጠቅላይ ሚኒስትር አብይ አህመድ የተጻፈው መደመር መጽሐፍ ዛሬ ተመርቋል።
የሚያሳዝነው ነገር ግን መደመር ፍልስፍና ከሆነና ፓርቲው ከተዋሃደ ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምን አመጣው ነው። አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሀሳብ ይዞ ይመጣል። ያን የኢትዮጵያ ሕዝብ መደመርና መባዛትን ጎን ለጎን ያይና መደመር አያስፈልገኝም ይላል። ምን ያገዳድለናል ሀሳብ እያለ በ21ኛው ክፍለ ዘመን እኔ ያልኩት ካልሆነ የሚቀጥለው አማራጭ መገዳደል ነው የሚለው የ19ኛው ክፍለ ዘመን የማርክ የሌኒን እሳቤ ነው። መደመር እንደዚህ ያምነው። መደመር የሚያምነው እኛ ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት በምናምን አዲስ አበባ ላይ ፎቅ መደርደር ብቻ ሳይሆን ዱባይ፣ አውሮፓ፣ አሜሪካ ደርድረህ ቤት አልባውን ህዝብ 50 ሚሊዮን ህዝብ መጠለያ የለው ሀገር ውስጥ አንተ በአስር ሰው ስም ፎቅ ደርድረህ አስብልሃለሁ ብትለው ስላቅ ነው። ሆቴል ተቀምጠህ ከአመት አመት የሆቴል ምግብ እየተመገብክ በ5000 ብር ደሞዝ ምንጩን እግዚአብሔር ይወቀው ዳቦ የራበውን ህዝብ ለአንተ ቆሜልሃለሁ ማለት ተረት ተረት ነው። የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ።
አዲስ አበባ ውስጥ በተካሄደው ስነ ስርዓት ላይ የመደመር መጽሐፍ ጸሐፊ ዶክተር አብይ አህመድ ከተናገሯቸው የተቀነጨበ ነው የሰማችሁት። ተመሳሳይ ስርዓቶች ከ30 በላይ በሆኑ ከተሞች ውስጥ ተከናውኗል። ከአዲስ አበባ፣ ከድሬዳዋ፣ ከሐዋሳና ከባህር ዳር፣ ከአዳማ ሪፖርተሮቻችን የተጠናቀሩ ዘገባዎች ከዜናው ቀጥሎ ይቀርባሉ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ሰሎሞን አባተ ነኝ ዜናውን የማሰማችሁ። ቴክኒሽያኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። አንድ የቦይንግ ኩባንያ አንጋፋ አብራሪ የዩናይትድ ስቴትስ ተቆጣጣሪዎችን ሳያውቅ አሳስቷል የሚል ዘገባ ወጥቷል። ይህ ይፋ የተደረገው በኩባንያው ሠራተኞች መካከል ተደርገው የነበሩ የመልእክት ልውውጦች በርካታ ልውውጦች ከተጋለጡ በኋላ ነው። እንዲህ አይነቱ ወደ ስህተት የመሩ መልእክቶች ይፋ መውጣት የተነገረው ለብዙ ሕይወት መጥፋት ምክንያት ከሆኑ የኢንዶኔዥያና የኢትዮጵያ የ737 ማክስ 8 ሁለት አይሮፕላኖች መከስከስ ጋር ተያይዞ ሁሉም እንዳይነሱ በተደረገበት ሁኔታ ውስጥ ነው። ይህ ሁኔታ ቦይንግን እስካሁን ድረስ በበረታ ችግር ላይ አስቀምጦታል። ኤምካስ የሚባለው የበረራ መቆጣጠሪያው የኮምፒውተር ስርዓት ወጥነት ያልነበረው እንደነበረ፣ አብራሪው ቀድመው ያውቁ እንደነበረ ቀደም ሲል በተለዋወጧቸው የቴክስት መልእክቶች ተናግረው ነበረ። ይሁን እንጂ ለመርማሪዎች በሰጡት ቃል ያንን በይፋ እንዳልገለጹ ነው የተነገረው። ዝርዝር ያለ ማብራሪያ በዚህ ምሽት እናቀርባለን። የደቡብ ሱዳን የተቃዋሚዎች መሪ ሪያክ ማቻር ዛሬ ወደ ሀገራቸው እንደሚመለሱ ሲነገር ቆይቷል። የምክትል ፕሬዚደንት ሪያክ ማቻር ወደዚያ መመለስ ከረጅም ጊዜ በኋላ በተደረጉ ድርድሮች የተደረሰበት ስምምነት መሆኑ ታውቋል። ሪያክ ማቻር ወደ ሀገራቸው ከተመለሱ በኋላ መንግስቱ ከሚኖሩት 5 ምክትል ፕሬዚደንቶች ቀዳሚው ይሆናሉ ተብሏል። የሽግግር መንግስት ሲቋቋም ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩኒቨርሲቲ ተማሪዎች የሚደርሰው ጥቃት እንዲቆም ለማለት በመቀሌ ከተማ በዛሬው ዕለት የተጠራው ሰልፍ በጸጥታ ኃይሎች መበተኑ ተነግሯል። ሰልፉ በከተማው አስተዳደር ዕውቅና ስለሌለው ነው እንዲበተን የተደረገው ብለዋል የመቀሌ ከተማ አስተዳዳሪ። ሙሉጌታ አጽባሃ ተጨማሪ አለው።
ሰብ ሕድሪ የተባለ በትግራይ ክልል የዛሬ 2 ጥቅምት 8 2012 ዓ.ም በመቀለ ከተማ ለማካሄድ ነበር። በትግራይ ክልል ተወላጅ የዩኒቨርሲቲ ተማሪዎች የሚደርሰው ጥቃት እንዲቆምና መንግስትም የተማሪዎች ዋስትና በተጠበቀ መልኩ እንዲማሩ ለማድረግ ግዴታውን እንዲወጣ ለማሳሰብ ሰልፉን አዘጋጅተናል ብሏል። ከሰልፉ አስተባባሪዎች አንዱ አቶ መሐሪ ዮሐንስ
ባለፉት 3-4 ዓመታት በተከታታይ በርካታ ቁጥር ያላቸው የትግራይ ተማሪዎች ህይወታቸው አጥተዋል፣ ተፈናቅለዋል። ከትምህርት ገበታቸው ብዙዎችም አውላላ ሜዳ ላይ የቀሩ አሉ። ይሄ ጉዳይ መፍትሄ ማግኘት አለበት። የትግራይ ተማሪዎች የመማር መብታቸው ሊከበርላቸው ይገባል። ከዚህም አልፎ ህግ አልበኝነት ወደ ሰፈነባቸው የህገ ወጥ ጦር መሳሪያ ዝውውር በሚካሄድበት የተደራጀ ህገ ወጥ የታጠቀ ኃይል ባለባቸው አካባቢዎች ተማሪዎች ሄደው ህይወታቸው ማጣት የለባቸውም። እንዲሁም ባልተፈለገ የሳይኮሎጂ ጫና ውስጥም ሆነው ነው እየተማሪ ያሉት በየጊዜው እና ይህንን ለመቃወም ቮይስ ለመሆን ነው ወጣ ነው።
ሰልፉን ለማካሄድ የከተማው አስተዳደር ትብብር እንዲያደርግላቸው ማክሰኞ ጥቅምት 4/2012 በደብዳቤ አሳውቀናል ያለው አቶ መሐሪም፣ ነገር ግን በዛሬው ዕለት ሰልፉን በመቀለ ሮማናት አደባባይ ለማካሄድ የሰልፉ ተሳታፊዎች በተጓዙበት ጊዜ የጸጥታ ኃይሎች እንድንበተን አድርጎናል ብለዋል።
ሮማናት አደባባይ ላይ ስንደርስ ግን አድባ በታኝ አድርገው እንዲበተን የነገሩን ማለት ነው። እኛ ደግሞ ሲቪላዊ እንቅስቃሴ ነው የምናደርገው፣ ከፖሊስ ጋር ሳጣገባ ውስጥ መግባት አልፈለግንም። ሰልፍ እናካሄዳለን አታካሄዱም ወደሚል ወደ መደባደብ ወይ ሌላ ግርግር እንዲፈጠር ስላልፈለግን እንግዲህ ከፖሊስ ጋር ግርግር አንፈጥርም ብለን ፖሊስን አመስግነን ነው የተለያየ ነው። ግርግርም ከተማ ማንሳት እንዳይሆንብን ብለን ተበትነናል። ይህ ማለት ግን ያው ሰልፉን እናቆማለን ወይ ደግሞ ዲሞክራሲያዊ መብታችን የምናደርገውን ትግል እናቆማለን ማለት አይደለም።
የመቀለ ከተማ ህዝብና መንግስት ግንኙነት ጽህፈት ቤት ኃላፊ አቶ ዘመንፈስ ቅዱስ ፍሳም የተጠራው ሰልፍ የከተማው አስተዳደር የማያውቀው ነው ብለዋል።
ለከተማ አስተዳደሩ ሰላማዊ ሰልፍ ለማካሄድ ጥያቄ ያቀረበ አካል የለም። ሰልፍ ለማካሄድ ከተፈለገ በደብዳቤ ጥያቄ ይቀርባል። ደብዳቤውን መሰረት ተደርጎ ምላሽ ይሰጣል። ስለዚህ ማንኛውም ሰው ሰላማዊ ሰልፍ የማድረግ መብት ቢኖረውም ስራ ስርዓት ባለው አግባብ ሰላማዊ ሰልፍ እንዴት እንደሚካሄድ የሚታወቅ ነው። በዛ መንግስት መሰረት ጥያቄ አቅርቦ የተከለከለ አካል የለም። ስለዚህ ወደ አስተዳደሩ ሰልፍ ለማካሄድ በደብዳቤ የጠየቀን አካል ስለሌለ የተፈቀደለት አካልም የለም።
በተመሳሳይ ዜና በከተማው የሴቶች ጾታዊ ጥቃት ለማውገዝ በነገው ዕለት ሊካሄድ ታቅዶ የነበረው ሰላማዊ ሰልፍ ህጋዊ ማህተም ያለው ደብዳቤ አልቀረበም በማለት መከልከሉ ሰሞኑን መዘገባችን ይታወቃል። ለአሜሪካ ድምፅ ሙልጌታ ጽባሃ መቀለም።
አመሰግናለሁ ሙሉጌታ። የቀድሞ የኢትዮጵያ ባህር ኃይል ባልደረባና ዲፕሎማት ተስፋዬ ደመቀ ይኖሩበት በነበረችው ካሊፎርኒያ አርፈዋል። የመቶ አለቃ ተስፋዬ ደመቀ ያረፉት በ77 ዓመት ዕድሜያቸው ነው። የሽኝታቸው ሥርዓት አሁን ሎስ አንጀለስ ውስጥ እየተከናወነ ነው። ዳንኤል አርጋው እዚያው ይገኛል።
መቶ አለቃ ተስፋዬ ደመቀ እንደ አውሮፓውያን ዘመን አቆጣጠር ጥቅምት 26 ቀን 1942 ዓ.ም በአዲስ አበባ ከተማ ከአባታቸው ከአቶ ደመቀ አለማየሁና ከእናታቸው ከወይዘሮ አበበች እንደሻው ተወለዱ። እድሜያቸው ለትምህርት እንደደረሰም የመጀመሪያ ደረጃ ትምህርታቸውን በተፈሪ መኮንን፣ ከዚያም የሁለተኛ ደረጃ ትምህርታቸውን በጄኔራል ዊንጌት ትምህርታቸውን አጠናቀዋል። የባህር ኃይል ኮሌጅን በመቀላቀል በኮሌጅ የሚሰጠውን ስልጠና በማጠናቀቅ በ1958 ዓ.ም በምክትል መቶ አለቃነት ማዕረግ ተመርቋል። ከዚያም ወደ እንግሊዝ አገር በመሄድ በመድፈኛ መኮንነት እንዲሁም የጋዜጠኝነትን ስልጠና በመውሰድ ወደ አገራቸው ተመልሰዋል። ለቃ ተስፋዬ ደመቀ በውጭ አገር የቀሰሙትን እውቀት በመጠቀም በኢትዮጵያ ባህር ኃይል ተቋምን ማስታወቂያ ፕሬስ መምሪያ ኃላፊነት ለሶስት ዓመት መምራታቸውን ከውጭ ታሪካቸው የተገኘው መረጃ ያመለክታል። ከዚያም ወደ ውጭ ጉዳይ ሚኒስቴር በመዛወር በእንግሊዝ አገር በሚገኘው የኢትዮጵያ ኤምባሲ የፕሬስ አታሼና ጸሐፊ በመሆን ሀገራቸውን አገልግሏል። በዋሽንግተን ዲሲ የኢትዮጵያ ኤምባሲ አንደኛ ጸሐፊ በመሆን ለአምስት ዓመታት ያህል በቅንነት እንዳገለግሉ ነው በቅርበት የሚያውቋቸው የሚመሰክሩላቸው። ከዚያም መቶ አለቃና ዲፕሎማት አቶ ተስፋዬ ደመቀ በ1986 ዓ.ም አንስቶ በገዛ ፈቃዳቸው ስራቸውን በመልቀቅ የፖለቲካ ጥገኝነት በመጠየቅ ከነ ቤተሰቦቻቸው የስደት ህይወትን ሊጋፈጡ ተገዷል። መቶ አለቃ ተስፋዬ ደመቀ ባደረባቸው ህመም በሕክምና ሲረዱ ቆይተው እንደ አውሮፓውያን ዘመን አቆጣጠር እሁድ ጥቅምት 12 ቀን 2019 ዓ.ም በሎስ አንጀለስ ከተማ ከዚህ ዓለም በሞት ተለይቷል። ዲፕሎማት ተስፋዬ ደመቀ የሁለት ልጆች አባት ነበሩ። በሆሊውድ ፎር ኤቨር መካነ መቃብር ቤተሰቦቻቸው፣ ወዳጅ ዘመዶቻቸው በተገኙበት በዛሬው ዕለት ይህ ዜና እስከተጠናከረበት ጊዜ አንስቶ ስርዓተ ቀብር በመካሄድ ላይ ይገኛል። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አመሰግናለሁ ዳንኤል ለዘገባው። የዩናይትድ ስቴትስ የኤሮኖቲክስ የጠፈር አስተዳደር ናሳ ወደ ጠፈር የላካቸው ሙሉ በሙሉ በሴቶች የታጠቀ ቡድን ከዓለም አቀፉ ጣቢያ ጋር በተሳካ ሁኔታ ተገናኝተዋል። ቡድኑ በታሪክ የመጀመሪያ ሙሉ በሙሉ በሴቶች የተደራጀ ክፍት ህዋ ላይ የሚወጣ ነው። ጠፈርተኞቹ ጄሲካ ሜየር እና ክሪስቲና ኮች ለሰባት ሰዓታት ያህል በክፍት ህዋ ላይ ባካሄዱት ጥገና የተበላሸ የኃይል መቆጣጠሪያ ቀይረዋል። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው ክቡራትና ክቡራን እየተከታተላችሁ ያላችሁት። ኢትዮጵያን ከአብዮታዊ ዲሞክራሲያዊ መንገድ በማውጣት ጎዳና ላይ ኢትዮጵያ ከአብዮታዊ ዲሞክራሲ መንገድ በመውጣት ጎዳና ላይ መሆኗን ያመላከተ የጠቅላይ ሚኒስትር አብይ አህመድ መደመር መጽሐፍ ዛሬ ተመርቋል። እስክንድር ፍሬው በአዲስ አበባው የምረቃ ስነ ስርዓት ላይ ተገኝቷል።
መደመር የተባለው መጽሐፍ በመመረቅ ላይ ነው።
በተለያዩ መንገዶች ሲገለጽ የቆየው የጠቅላይ ሚኒስትር አብይ አህመድና የመንግስታቸው ቀጣይ አቅጣጫ ይፋ ሆኗል። መደመር የሚል ርዕስ ያለው መጽሐፍ ዛሬ ሲመረቅ ከዚህ በኋላ የሚኖረው የኢትዮጵያ የፖለቲካ መስመርም ተጠቁሟል። መጽሐፉ ኢትዮጵያ በቀጣይ የምትከተለውን የኢኮኖሚ የፖለቲካና የውጭ ግንኙነት አቅጣጫ የሚተነትንና ፍኖተ ካርታ የሚያስቀምጥ ነው። የጠቅላይ ሚኒስትር ጽህፈት ቤት በይፋ የፌስቡክ ገጹ እንዳሰፈረው ይህ ብቻ ግን አይደለም። በኢህአዴግ የስልጣን ዘመን አገሪቱ ስትከተለው የቆየችው የአብዮታዊ ዲሞክራሲ ርዕዮተ ዓለም ስፍራውን እንደሚለቅም ተጠቁሟል። በመጽሐፉ የምረቃት ስነ ስርዓት ላይ የተናገሩት ጠቅላይ ሚኒስትር አብይ አህመድም አብዮታዊ ዲሞክራሲ ጊዜ ያለፈበትና ዘመኑን የማይመጥን አስተሳሰብ መሆኑን አብራርተዋል።
አሁን የምንጨቃጨቅበት አብዮታዊ ዲሞክራሲ በ1917 ከ101 ዓመት በፊት ሌኒን የፈጠረው ነው። የዛሬ 101 ዓመት ሌኒን አብዮታዊ ዲሞክራሲን ሲፈጥር ማርክ ያለው ሶሻሊዝም ሊፈጠር የሚችለው ካፒታሊዝም አድጎ አብቦ ከተንኮታኮተ በኋላ ነው የሚል እሳቤ ስለነበረው በራሻ ያኔ ካፒታሊስት ራስ ስላልነበረ ካፒታሊስት ራስን ሳናይ ሶሻሊዝም መገንቢያው አቋራጭ መንገድ አብዮታዊ ዲሞክራሲ ነው አለ። እኛ ደግሞ ካፒታሊስት ራስ መገንቢያው መንገድ አብዮታዊ ዲሞክራሲ ነው አለ። ሁለቱ ሐሳቦች እርስ በርስ የሚቃረኑ መሆናቸው ብቻ ሳይሆን ሌኒን በዛ ዘመን ቢያንስ ኮምፒውተር አያውቅም። ሌኒን በዛ ዘመን ቢያንስ እንደዚህ አይነት ፕሮጀክተር እንዳለ አያቅም። ይህን የማያውቀው ብዙ የምናውቀው አሁን ዓለም የፈጠረው ነባራዊ ሁኔታ አለ። ይህንን ነባራዊ ሁኔታ ታሳቢ ያደረገ አዳዲስ እሳቤ መፍጠር ለሁሉም ትውልድ የሚሰጥ እንጂ አንዴ የተፈጠረን ሀሳብ ለዘላለም መከተል ተገቢ አይደለም ብሎ መደመር በጽኑ ያምናል።
ኢህአዴግና አባል ድርጅቶቹ ከቅርብ ጊዜያት ወዲህ የገለጿቸው አቋሞችም ናቸው ዛሬ በመጽሐፉ የመረቃት ስነ ስርዓት ላይ የተንጸባረቁት። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ለምሳሌ የአብዮታዊ ዲሞክራሲ ሀሳብን በመደመር ሀሳብ ለመተካት ውይይት ሲደረግ መቆየቱን ሰሞኑን ባወጣው መግለጫ አመልክቷል። በአዲስ አበባው ሚሊኒየም አዳራሽ በተካሄደው የመረቃት ስነ ስርዓት ላይ የተናገሩት ጠቅላይ ሚኒስትር አብይ አህመድ እንዳሉትም መደመር አገር በቀል ሐሳብ ነው።
መደመር ከኛው ባህል፣ ከኛው እሴት፣ ከኛው ልማድ፣ ከኛ ማንነት የተነሳ ነው። የኛ መጽሐፍ ነው የተባለው ቅድም ፕሮፌሰር ነብዩ ከተለያዩ ክልሎች ሲያነብ እና ሲያካፍል የነበሩ ሐሳቦች ኢትዮጵያውያን ውስጥ መደመር የቆየ ያደረ ሐሳብ መሆኑን በደንብ ያመለክታል። ብዙዎች በመጽሐፍ ውስጥ ያሉ ሐሳቦችን በማየት መደመር እንዴት ሀገርኛ ነው ይባላል የሚል ሐሳብ ሊያነሱ ይችላሉ። መደመር ቀይ ቀበሮ አይደለም፣ ኤፒደሚክ አይደለም፣ ግን ኢንዲጂኒየስ ነው። ኢንዲጂኒየስ የሚያሰኘው መደመር በሚል የፖለቲካና የኢኮኖሚ ድፍ በየትኛውም ሀገር የየትኛውም ግለሰብ ለአንድ ሀገር ካለችበት ውጣ ውረድ መሸጋገሪያ ይሆናል የሚል እስካሁን የቀረበ ሙሉ የሆነ ሐሳብ የለም።
ጠቅላይ ሚኒስትር አብይ አህመድ ዛሬ በሚሊኒየም አዳራሽ ያደረጉት ንግግር ወቅታዊ በሆኑ ሌሎች ጉዳዮች ላይም ማብራሪያ የሰጡበት ነው። በተለይም የህወሓት ማዕከላዊ ኮሚቴ ሰሞኑን ላወጣው መግለጫ የተሰጠ ምላሽ የሚመስለው ማብራሪያቸው ትኩረት ስቧል። ህወሓት በዚህ የሰሞኑ መግለጫ የፓርቲ ውህደት ለመፈጸም እየተካሄደ ያለ የችኮላ እንቅስቃሴ ያለውን በብርቱ ተችቷል። ይህ እንቅስቃሴም ግንባሩን የሚያፈርስና አገርን የሚበትን ነው ብለዋል። ይህንን ለመሳሰሉ አስተያየቶችና መግለጫዎች የተሰጠ ምላሽ የሚመስለው የጠቅላይ ሚኒስትሩ ማብራሪያ ጠንከር ያለና ከዚህ በፊት ከተለመዱትም የተለየ ነው።
የሚያሳዝነው ነገር ግን መደመር ፍልስፍና ከሆነና ፓርቲው ከተዋሃደ ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምን አመጣው ነው? አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሐሳብ ይዞ ይመጣል። ያኔ አመሰግናለሁ። ያኔ የኢትዮጵያ ሕዝብ መደመርና መባዛትን ጎን ለጎን ያይና መደመር አያስፈልገኝም ይላል። ምን ያገዳድለናል ሐሳብ እያለ በ21ኛው ክፍለ ዘመን እኔ ያልኩት ካልሆነ የሚቀጥለው አማራጭ መገዳደል ነው የሚለው የ19ኛው ክፍለ ዘመን የማርክ የሌኒን ሳቤ ነው። መደመር ለዚያ ያምነው።
ጠቅላይ ሚኒስትሩ ባደረጉት በዚሁ ንግግር እየተሰሙ ያሉት የተቃውሞ ድምጾች ለህዝብ ከመቆርቆር የመነጩ እንዳልሆኑም አብራርተዋል።
መደመር የሚያምነው እኛ ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት በምናምን አዲስ አበባ ላይ ፎቅ መደርደር ብቻ ሳይሆን ዱባይ፣ አውሮፓ፣ አሜሪካ ደርድረህ ቤት አልባውን ህዝብ 50 ሚሊዮን ህዝብ መጠለያ የለው ሀገር ውስጥ አንተ በአስር ሰው ስም ፎቅ ደርድረህ አስብልሃለሁ ብትለው ስላቅ ነው። ሆቴል ተቀምጠህ ከአመት አመት የሆቴል ምግብ እየተመገብክ በ5000 ብር ደሞዝ ምንጩን እግዚአብሔር ይወቀው ዳቦ የራበውን ህዝብ ለአንተ ቆሜልሃለሁ ማለት ተረት ተረት ነው።
የጠቅላይ ሚኒስትሩ ማብራሪያ ለወጣት ኢትዮጵያውያንም ጥሪ የቀረበበት ነበር።
የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች የምንቀልድባችሁን ቀላጅ ፖለቲከኞች ወደ ጎን አራግፋችሁ ሀገራችሁን ጠብቁ።
በጠቅላይ ሚኒስትር አብይ አህመድ የተጻፈው መደመር መጽሐፍ በአማርኛ በኦሮምኛና በእንግሊዝኛ ቋንቋዎች የታተመ ነው። በዛሬው የጠቅላይ ሚኒስትር አብይ አህመድ ንግግር የተነሱ ሐሳቦች በመጽሐፉም የተንጸባረቁት ነጥቦች ቀጣይ ማብራሪያ የሚጠይቁ ሰፊ ውይይት የሚጋብዙ ናቸው። በቀጣይ ዘገባዎች እንመለስባቸዋለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
አመሰግናለሁ። እስክንድር ለዘገባው። መደመር መጽሐፍ በመስራቅ ኢትዮጵያ የተለያዩ ከተሞችም ተመርቋል። ዛሬ በድሬዳዋ፣ ሐረርና ጅግጅጋ ላይ ስለተከናወኑት ስርዓቶች አዲስ ቸኮል ተከታዩን ዘግቧል።
የእንኳን ደህና መጣችሁ ንግግር ያደረጉት የድሬዳዋ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጀዋር መሪነት ማለት አዲስ አቅጣጫ ማመላከት መቻል ነው ሲሉ በዚህ ረገድ የጠቅላይ ሚኒስትሩን የመደመር ሐሳብ ጠቃሚነት የሚያጎላ ንግግር አድርገዋል። የመክፈቻ ንግግር ያደረጉት የኢህአዴግና ኦዴፓ ማዕከላዊ ኮሚቴ አባል የሆኑት ዶክተር አለሙ ስሜ ምስራቅ ኢትዮጵያ የመደመር ፍልስፍናን ባህል አድርጎ የኖረ ስለሆነ ፍልስፍናውን ለማስረጽ አይከብድም ብለዋል።
ጠቅላይ ሚኒስትራችን እና የድርጅታችን ሊቀመንበር ክቡር ዶክተር አብይ አህመድ በዚሁ በመደመር ጽንሰ ሐሳብ ላይ ስልጠና እንዲሰጥ አንድ ቡድን አቋቁሞ ነበር። እዛ ቡድን ውስጥ ነበርኩበት። እኔም ስለ ስልጠናው ኦሪንቴሽን ሲሰጠን ስልጠናውን ከምስራቅ እንድንጀምር ነበር የተደረገው። ከጅጅጋ ሐረሪና የሶማሌ ክልል አመራሮችን ነበር የጀመርነው። ከምስራቅ ስትጀምሩ ስለ መደመር ጽንሰ ሐሳብ ለማስጨበት በጣም ይቀላል። ከምስራቅ ወደ መሀል ስትሄዱ ነው እየከበደ የሚሄደው። ይህን ለማለት ያስቻላቸው መነሻቸው የዚህ የምስራቅ አካባቢ ስለ መደመር ኖሮታል። አሁን ምናልባት በ27 ዓመቱ የረጨነው መርዝ ትንሽ አሻክሮት ካልሆነ በስተቀር ፍቅር ምን እንደሆነ፣ አንዱ ለአንዱ መተጋገዝ ምን እንደሆነ፣ በጋራ ሰርቶ በጋራ መበልጸግ፣ በጋራ ሰላምን ማስጠበቅ ምን እንደሆነ የገባቸው ስለሆኑ መደመር እዛ አካባቢ ለማስረዳት አይከብዳችሁም።
በጠቅላይ ሚኒስትር ጽህፈት ቤት የወቅታዊ ጉዳዮች ሚኒስትር ዴኤታ የሆኑት አቶ ፍሳሐ ታገሱ የመደመር መጽሐፍን ይዘቶች ከአራት ከፋፍለው አቅርበዋል። አስቀድሞ በመደመር ፍልስፍና ዙሪያ ስልጠና ወስደው የነበሩት የድሬዳዋ አስተዳደር ምክር ቤት ምክትል አፈ ጉባኤ አቶ አብዱሰላም መሐመድ ስለ ፍልስፍናው እንዲህ ብለዋል።
ሀገር ልትመራበት የሚያበቃ መጽሐፍ ነው የሚል እንትን ነው ያለኝ። በዛ ደረጃ ነው ሊገለጽ የሚችለው። የፖለቲካል ኢኮኖሚ መጽሐፍ ነው። ማኔጅመንት አለው። ብዙ ዘርፈ ብዙ ዲሲፕሊኖች የተካተቱበት ነው። ብዙ መጽሐፍቶችም ተነበው በአግባቡ ችግሮች ተነክሰው የውጭ ግንኙነቱን በለው የኢኮኖሚው በለው ሁሉም በትክክል በደንብ በተሳለጠ መልኩ የተካተተበት ነው። አጋጣሚ ጥሩ ጥሩ መጽሐፍቶች አሉ። እነ ፉካማ የሚጽፉት እነ አሴሜውሉና ሮበርትሰን የሚል ዋይ ኔሽን ፌል በ2014 የጻፉት እንዲህ ሁሌ አንብበኝ ነው የሚለው። ተመሳሳይ መጽሐፍ እና ይዘት ከዛ በላይ እንዳውም የሚሄድ መጽሐፍ ነው ይሄኛው ማለት ነው እኔ ባየው።
በዕለቱ ስለ መጽሐፉ አስተያየት የሰጡ የመድረኩ ተሳታፊዎችና የሃይማኖት አባቶች በተደጋጋሚ ያነሱት ግን አሁን በድሬዳዋ የሚስተዋለውን ተደጋጋሚ ግጭትና የሻከረ ማህበራዊ ግንኙነት ስለማስተካከል ነበር። የመደመር ፍልስፍና የአጋር ፓርቲዎችን የዘመናት ጥያቄ መለሰ ስለመሆኑም ታዳሚዎች አውስተዋል። በተመሳሳይ በሐረር ከተማም የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ አቶ ንጉሱ ጥላሁንና የክልሉ ፕሬዚዳንት አቶ ወርዲ በርዲ በክብር እንግድነት በተገኙበት የመደመር መጽሐፍ የተመረቀ ሲሆን አቶ መሐመድ ሰይድና የክልሉ ፕሬዚዳንት አቶ ሙስጠፌ ማህመድ በተገኙበት መጽሐፉ ተመርቋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ፣ ደቡብ ኢትዮጵያ ዋና ከተማ ሐዋሳ ላይ የተካሄደውን የመደመር መጽሐፍ ምርቃት ስርዓት ዮናታን ዘብዲዮስ ተከታትሎታል፣ ተከታዩን ዘግቧል።
የኢትዮጵያ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ጠቅላይ ሚኒስትር አብይ አህመድ የዓለም የሰላም ሽልማት ሎሬት መሆናቸውን ጠቅሰው የመጽሐፋቸው መመረቅ ድርብ ስኬት ነው ብሏል። ከረጅም ዓመታት በፊት ያረገዙትን ልጃቸውን ዛሬ ወልዷል ነው ያሉትም። ከነበረባቸው የስራ ውጥረትና የተለያዩ የአገሪቱን ፍላጎት ለመመለስ በሚያደርጉት ፈተና በተሞላበት ሁኔታ ውስጥ ሆኖ መጽሐፍ ጽፎ ማሳተም ከባድ ተግባር ነው ብሏል።
መሪነት ትርጉሙ በጣም ከባድ ነው። እድልም እዳም ነው። እድል የሚሆንበትም እዳ የሚሆንበትም ከአያያዙ ጋር የተገናኘ ቢሆንም እድል እንዲሆን ባለፉት አንድ ዓመት ተኩል ያለ እረፍት ያለ በቂ እንቅልፍ ደከመኝ ሰለቸኝ ሳይሉ ያረገዙትን ለመውለድ የኢትዮጵያውያንን ፍላጎት አቻችሎና አጣጥሞ ለመመለስ ደፋ ቀና ለማለታቸው የሐዋሳ ከተማ ነዋሪዎች ኢትዮጵያውያን በሙሉ ሕያው ምስክር ናቸው የሚል እምነት አለኝ። ድሉም ድርብ ያደርገዋል።
ሕግና ፖለቲካ የሚጎድላቸውን የሞራል እሴቶችንም የሚሞላ እሳቤ ነው ብሏል። መደመር እሳቤው ያደገና የጎለበተ ሲሄድም ብዙ ችግሮቻችን ይሞላልም ብሏል።
የመደመር እሳቤ ሰውኛ ሀሳቦችን በመቀላቀል ወደፊት በብዙ በብርቱ እንዲህ አይነቱን ስብራት ይጠግናሉ የሚል እምነት አለኝ። ሰው ከራሱ ጋር የሚኖረውን እርቅ የሚያሳልጥ ስለሆነ ከዚያ አኳያ ይሄ እሳቤም ተፈጥሮን በአግባቡ ተረድተን አስተሳሰቦቻችን ከተፈጥሮ ጋር ዝምድና ያላቸው ከተፈጥሮ ጋር ቅርበት ያላቸው የሚጣጣሙ እንጂ የማይቃረኑ እንዲሆኑ በማድረግ ረገድ ትልቅ ሚና ይኖረዋል የሚል እምነት አለኝ።
ብዛነትና ልዩነትንም የሚያስተናግድ የተለያዩ ፍላጎቶችን ለማሟላት ጥረት የሚያደርግ ነው ያሉት ሚኒስትሯ፣ መደመር አሁን ሳይንሳዊ ዘት ይዞም ጣንጂ እኛ የደቡብ ህዝቦች ገብቶን ከተደመርን ሰነባብቷል ነው ያሉትም። መጻፉ ሲመረቅ ዳሳ ያቀርቡት የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው ኢትዮጵያ የድል የነጻነትና በአንድ ወቅት ላይ የስልጣኔ ማማ ላይ ደርሳ የነበረች የታሪክ ሀገር መሆኗን ጠቅሰው ለዚህም ምስጢሩ የመደመር ሂሳብ ነበር ብለዋል። አሁን ግን ኢትዮጵያ ተንደርድራ ወርዳለችም ብለዋል። መጻፉም ይህ ለምን ሆነ በማለት ሁለት መሰረታዊ ጥያቄዎችን በመዳሰስ ምላሽ ይሰጣል ነው ያሉት።
ጠላትን የታጠቀን የሰለጠነን በብዙ መልኩ ከኛ አቅም ጋር የማይወዳደረውን ኃይል ገርስሰው ነጻነታቸው አስከብ መደመር ምን ያህል ኃያል እንደሆነ ከዛ ጊዜ መማር ይቻላል። አንዱ የክብር ጠቅላይ ሚኒስትራችን ዳሰሳ የት ነበር፣ እነዚህ ድሎች እንዴት አገኘናቸው ከሚለው ይነሳል ማለት ነው። ሁለተኛው የእሳቸው መነሻ ሐሳብ እንዲህ የነበርን ህዝቦች እንዴት ከመቅጽበት ቁልቁል ወረድን፣ እንዴት የግጭት ያለመግባባት ምድር ሆነን ተገኘን፣ እንዴት ኢትዮጵያ የምትባል ሀገር ዜጎቿ መቀለብ የማትችል በዚህ ምድር መፈጠር የሰቆቃ ምድር ነው እስከሚባል ደረስን የሚለውንም ለጽሁፉ መነሻ ነው። ይሄ የሆነው እኛ ኢትዮጵያውያን በመካከላችን ያለ የጥላቻ ያለመግባባት የመገፋፋት ያለመደማመጥ የመተባበር ማነስ ውጤት ነው።
መጻፉ ሰዎች ያለባቸውን ግዴታ ነጻነትና የሰው ልጅ መሰረታዊ ፍላጎቶችንም ተመልክቶ ያሉት ሪስ መስተዳድሩ የፈጥሮ ሀብት አያያዛችንን የሚዳስስ ነው ብለዋል። መጻፉ የመደመር ሂሳቤ የሚያስገኘው ማህበራዊ ፖለቲካውና ምጣኔ ሀብታዊ ጥቅም ይተነትናል ብለዋል አቶ ሪስቱ። መደመር የሰውና የተፈጥሮ ሙሉ አቅማችን እንዲሁም የወረስናቸውን ወረትና ባለፉት ረጅም ዓመታት ውስጥ ያካበትናቸውን ባህላዊ እንዲሁም ማህበረሰባዊ ውቅቶችንም መጠቅም ነው ብሏል። በመጻፉ የመደመር ሂሳብን ሊገጥሙት ይችላሉ የተባሉ ሳንካዎችም ተዘርዝሯል። ከነዚህም ውስጥ የኔ ሀሳብ ብቻ ካልተደመጠ ማለት ልግመኝነት፣ ሀኬተኛ መሆን፣ በትናንት ወይም በታሪክ ውስጥ መኖር፣ እምቢተኝነትና ሳያላምጡ የተገኘውን መዋጥ የሚሉ ሀሳቦች ተካተዋል። አቶ ርስቱም አዳዲስ ነገሮችን ለመቀበል ያለን ዝግጁ አለመሆንም አንደኛው ሳንካ ነው ብሏል።
ሌላው የለውጥ ሀሳቦችን ለመቀበል አለመዘጋጀት። ቀና ልቦና ያለው ሰው አዲስ ነገር ለማየት አይቸገርም። በተግባር ደግሞ ትልቁ ሳንካ ሌብነት ነው።
ስለ መደመር ሂሳቤ በስፋት የሚዳስሰው ይህ መጽሐፍ በኢትዮጵያዊ ዲሞክራሲ ግንባታ፣ በፖለቲካና ኢኮኖሚ ፍልስፍና እንዲሁም በውጭ ግንኙነት ስልቶች ላይም ሰፋ ያለ ትንተና ይሰጣል። መጽሐፉን ተገኝተው ካስመረቁ ተሳታፊዎች ውስጥ አንዱ የሆኑት አቶ ዘሩን ካሚሶም ሂሳቡ ገብቶን ከተጠቀምንበት የሚለውጠን ፍኖተ ካርታ ነው ብሏል።
ወደፊት እንዴት ማስኬድ ይሄን ሀገር እንዳለባቸው ሁሉም ሰው እንዲያውቅ፣ ዜጎች እንዲያውቁ፣ ለዛም እንዲተባበሩ ወደኋላ የነበረውን ባክግራውንድ ይዘው ወደፊት የምንሄድበትን መንገድ የሚያሳዩ አዳዲስ የራሳችንን እየጨመርን የምንሄድበትን ስርዓት የሚያሳይ ሮድማፕ ነው ብዬ ነው ማስበው። ሁሉም በዚህ ፍልስፍና ውስጥ ከገባ በአንድም በሌላም በኩል የሚዘረዘሩ ችግሮች በሂደት ይፈታሉ የሚል አስተሳሰብ አለ።
መጽሐፉ ጥሪ የተደረገላቸው ግለሰቦችና የመንግስት ስራ ኃላፊዎች በተገኙበት በሐዋሳ ከተማ በሚሊኒየም አዳራሽ ተመርቋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ባህር ዳር ላይ የተከናወነውን የመደመር መጽሐፍ ምርቃት ስነ ስርዓት የተከታተለችው አስቴር ምስጋናው ተከታዩን ዘግባለች።
በስነ ስርዓቱ ላይ የተገኙት የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በራሳችን ውስጥ ያሉ ልዩነቶችን በማጥበብ ህዝቡ የሚፈልገውን ነገር ለማምጣት የመደመር ፍልስፍና ከክልላችን መጀመር አለብን ብለዋል።
ለሌሎች ኢትዮጵያውያን ምሳሌ ልንሆን ከሆነ በራሳችን ውስጥ ያሉ የፖለቲካ መገፋፋቶችን በማጥበብ አንድ ሆኖ በመስራት እንደ አማራ ህዝብ የህዝቡ የሚፈልገውን ነገር ለማምጣት የሚቻለውን ሁሉ ጥረት እናደርጋለን። የመደመርን ፍልስፍና ከክልላችን መጀመሪያ ያስፈልገናል። ይህንን በቅርብ ጊዜ የምናሳካው ይሆናል ብዬ አስባለሁ።
የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ጌትነት ይርሰው በበኩላቸው መጽሐፉ በዋናነት በአራት ይዘቶች ላይ እንደሚያጠነጥን ተናግረዋል።
የመጀመሪያው የሰው ልጅ ተፈጥሮና መደመር የሚል ሀሳብ የያዘ ነው። የሰው ልጅ አቅም፣ ባህሪ፣ ፍላጎት፣ ትብብር፣ ፉክክር ውስጥ የሚሉ ሀሳቦች እና ሌሎችም ሀሳቦች በስፋት የተብራሩበት ክፍል ነው። ሁለተኛው የፖለቲካ ክፍል ነው። የሊብራሊዝም ሶሻሊዝም እስካሁን ድረስ እኛ ስናራምደው የነበረውም አብዮታዊ ዲሞክራሲ እና ሌሎችም ሀሳቦችን በዝርዝር የቀረቡበት ነው። ሶስተኛው ክፍል የኢኮኖሚ ክፍል ነው። አራተኛው ደግሞ የውጭ ጉዳይ ፖሊሲን የሚመለከት ነው።
በመጽሐፍ ምረቃው ላይ የአማራ ክልል ርዕሰ መስተዳደርን ጨምሮ የመንግስት ከፍተኛ ባለስልጣናት፣ የሃይማኖት አባቶች፣ ምሁራንና የባህር ዳር ከተማ ነዋሪዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ አዳማ እንዞራለን። እዚያም መደመር ተመርቋል። ዛሬ የመደመር ፍልስፍና ሐሳብ የጠቅላይ ሚኒስትር አብይ አህመድ ቢሆንም ለሀገር ሰላምና ብልጽግና ሚናው ከፍተኛ ነው ብለዋል የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ። ሙክታር ጀማል ተጨማሪ አለው።
በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአዳማ ገልማ አባገዳ በድምቀት ተመርቋል። በምርቃት ስነ ስርዓቱ ላይ የኦሮሚያ ብሔራዊ ክልላዊ መንግስት ባለስልጣናት የተገኙ ሲሆን የክብር እንግዳ ሆነው ንግግር ያደረጉት የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ናቸው። አቶ አዲሱ በምርቃቱ ላይ እንደተናገሩት የመደመር ፍልስፍና ሐሳብ የጠቅላይ ሚኒስትር አብይ አህመድ ቢሆንም ሚናው ጉልህና ሰፊ፣ ለሀገሪቷ ሰላምና እድገትም አስተዋጽኦ የሚያበረክት ነው ብለዋል። አቶ አዲሱ አረጋ መደመር ከሂሳብ ስሌት ከፍ ያለ ትርጉም እንዳለሁም አስረድተዋል። በመደመር የሂሳብ ስሌቶች ብቻ የሚገደብ ሳይሆን አራቱንም የሂሳብ ስሌቶች ያቀፈ ነው። ትርጉሙ ደግሞ ከሂሳብ እይታዎች ከፍ ያለና ከሰው ልጆች ኑሮ ጋር የተያያዘ መሆኑ ለየት ያደርገዋል። የመደመር ህሳቤ ትርጉም የሰው ልጅ አስተሳሰብ፣ ፖለቲካ እንዲሁም በውጭ ሀገር ግንኙነት ላይ መሰረታዊ ግንዛቤ የሚፈጥር ነው። ሀሳብን በተጨማሪ የሚያጎለበት እና የመጀመሪያ የሀሳብ ምንጭ ሆኖ እንዲወጣ ለማድረግ ቀጣይነት ያለው ስራ እየተሰራ ይገኛል ነው ያሉት አቶ አዲሱ። ይህ ዕለት በሁለት ምክንያቶች ለየት ያለ ነው ያሉት የኦዲፒ ጽህፈት ቤት ኃላፊው አቶ አዲሱ አረጋ፣ የመጀመሪያው በኢትዮጵያ የስርዓት ግንባታ ውስጥ ለመጀመሪያ ጊዜ ከውስጥ የፈለቀ አስተሳሰብ ነው ብለውታል። ሁለተኛው ደግሞ የመደማመጥና መከባበር መተጋገዝ ውጤት የሆነው የኖቤል ሽልማት የተገኘበት ማግስት መሆኑ ምርቃቱን ለየት ያደርገዋል ብለዋል። አቶ አዲሱ በመቀጠልም በክልልና በሀገር ደረጃ የተጀመረው ሽግግርና ለውጥ እንዲቀጥል እንዲሁም ትርጉም ያለው ሽግግር እንዲያመጣ የምንመራበትን አስተሳሰብ መቅረጽ አስፈላጊ ነው ብለዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ክቡራትና ክቡራን አድማጮች አሁን ከምሽቱ 3:32 ነው አዲስ አበባ ላይ። በጠቅላይ ሚኒስትር አብይ አህመድ መደመር መጽሐፍና በተነሱት ንግግሮች ላይ ያላችሁን አስተያየቶች አንሸራሽሩ። ወደፊትም ትንታኔዎችና ተጨማሪ ሐሳቦችን እየያዝን እንመለሳለን። ከአሜሪካ ድምፅ ራዲዮ ጣቢያ ነው ይህን ዝግጅት እየተከታተላችሁ ያላችሁት። ወደ ዝግጅታችን የሁለተኛው አጋማሽ ቅንብር እናልፋለን። አሁን
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ቀዳሚው ውይይት ክፍለ ጊዜ። በአማራ ክልል አካባቢ የሚታየውን ግጭት አስመልክቶ በቅማንትና በአማራ ሕዝብ መካከል የሚካሄድ ነው እየተባለ የሚገለጸው ትክክል አይደለም ሲሉ የቅማንት ዲሞክራሲያዊ ፓርቲ ምክትል የሕዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ ይርጋ ተሻገር አስረድተዋል። የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቴሁን መኮንንም አማራና ቅማንት አብረው የሚኖሩ ወንድማማች መሆናቸውን ገልጠው ችግሩን በሕጋዊ መንገድ ለመፍታት ከመሞከር ይልቅ ኃይል መጠቀም የመረጠ ወገን በመኖሩ ነው ይላሉ። አቶ ይርጋ ተሻገርንና አቶ ባንቴሁን መኮንንን ያነጋገረችው አዳነች ፍስሐዬ ናት። ወደ ዝግጅቱ።
የቅማንት ዲሞክራሲያዊ ፓርቲ የሕዝብ ግንኙነት ምክትል ኃላፊ እንደሆኑ የገለጹልን አቶ ይርጋ ተሻገር ድርጅታቸው መቼ እንደተመሰረተ በማብራራት ይጀምራሉ።
አለፈው ሐምሌ ዓመት አካባቢ ነው የተመሰረተው። ህጋዊ ፍቃድ ደግሞ ያገኘው ባለፈው መጋቢት ህጋዊ ፍቃድ ያገኘውና መጋቢት ሲመጣ አንድ ዓመቱ ነው የሚሆነው እና በቅርቡ የተመሰረተ ዲሄ ዲሞክራሲያዊ ፓርቲ ድርጅት ነው።
የቅማንት ኮሚቴና የእናንተ ልዩነቱ ምንድን ነው?
እሺ፣ የቅማንት ኮሚቴ በ1999 አካባቢ የቅማንትን ህዝብና ቤቶች ቆጠራ መሰረት ጋር ተያይዞ በ2002 ዓ.ም አካባቢ ከቅማንት ህዝብ የመብት ጥያቄ እንዲያቀርብ ለፌዴሬሽን ምክር ቤትም ለክልሉ መንግስትም እንዲያቀርብ ከህዝብ ውክልና ያገኘና የህዝብ ተወካይ ነው። እያንዳንዱ ህዝብ ጉዳይን አስፈጽምልኝ ብሎ እንደሚወክለው ግለሰብም ቢሆን ወይም ቡድን እንደዛ አይነት አደረጃጀት ያለው የህዝብ ተወካይ ነው። ይሄኛው ግን የቅማንት ዲሞክራሲያዊ ፓርቲ በኢትዮጵያ ምርጫ ቦርድ ህግ መሰረት ክልላዊ ፓርቲ ሆኖ ህጋዊ ፈቃድ ያገኘና በሀገር ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች የሚመደብ ዲሞክራሲያዊ ድርጅት ነው። ልዩነቱ ያኛው የተቋቋመው በህዝብ ይሁንታ በህዝብ ፈቃድ ፒቲሽን ለፌዴሬሽን ክሬት ቀርቦ በዛ በህዝብ ፈቃድ የተመሰረተ ሲሆን ይሄ ደግሞ ዲሞክራሲያዊ ድርጅት ሆኖ በምርጫ ቦርድ ፈቃድ ያገኘ ድርጅት መሆኑ ነው። ልዩነቱ ይህ ብቻ ነው። ነገር ግን ሁለቱም የሚታገሉት ለቅማንት ህዝብ ነው።
የቅማንት ዲሞክራሲያዊ ፓርቲ አላማው ምንድን ነው?
የቅማንት ዲሞክራሲያዊ ፓርቲ የሀገሪቱ ህገ መንግስትና የሀገሪቱ ስነ ስርዓት ወይም የምርጫ ህግ በሚፈቅደው መሰረት የፖለቲካ ፓርቲዎች በተፈቀደላቸው እንቅስቃሴ ልክ ህጉና ስርዓቱን ተከትሎ ለቅማንት ህዝብ የመብት ጥያቄ የመልማት ራስን በራስ የማስተዳደር መብትን ለማስከበር ከሚታገለው ከቅማንት ኮሚቴ በተለየ ሁኔታ ወደ መንግስት ሊቀርብ የሚችል መንግስታዊ አደረጃጀት ያለው በመሆኑ የቅማንት ህዝብ በኮሚቴ ከመመራት በላይ ድርጅታዊ አሰራርን ተከትሎ ሊመራ የሚችል ድርጅት አስፈላጊ ስለነበረ፣ ስለዚህ ድርጅት ከተቋቋመበት ጊዜ ጀምሮ የቅማንትን ህዝብ ጥያቄ በመያዝ ከሌሎች አገር ውስጥ ከሚገኙ የፖለቲካ ፓርቲዎች ጋር እንዳስፈላጊነቱ ግንባርም ሊሆን ይችላል፣ ቅንጅትም ሊሆን ይችላል፣ እስከ ውህደትም ድረስ ሊሄድ የሚችል የፖሊሲ የፕሮግራም አንድነት ካላቸው ድርጅቶች ጋር አብረን እየሰራን የህዝባችን መብትና ጥቅም ማስከበር ነው የዚህ ድርጅት አላማ ማለት ነው።
አቶ ይርጋ፣ እንግዲህ አሁን እዛ ያለው ሁኔታ እንዴት ነው? ግጭቱን በሚመለከት
አዲስ ወቅታዊ ጉዳይ አይደለም። በ1987 ዓመተ ምህረት የቤቶችና ህዝብ ቆጠራ ወቅት የቅማንት ህዝብ እንደ ህዝብ ተቆጥሮ የራሱ የሆነ መቆጠሪያ ኮድ ነበረው፣ የራሱ የሆነ የህዝብ ቁጥርም ነበረው። ከዛ በፊትም በአጼው ስርዓትና በደርግ ስርዓትም ቅማንት ስለመሆኑ በተለያዩ የታሪክ መዛግብት ተጽፎ ይገኛል። ታሪካዊ ህዝብ ነው፣ ነባር ህዝብ ነው፣ የራሱ ቋንቋ፣ ባህል፣ ማንነት አለው። ከዚህ ጋር ተያይዞ በ1987 እንደ ህዝብ ተቆጥሮ በ170,000 በላይ የሆነ ህዝብ ቁጥር ያለው ህዝብ ነበር። ነገር ግን በ1999 ዓመተ ምህረት በተደረገው የቤቶችና ህዝብ ቆጠራ ከብሔረሰቦች መቆጠሪያ ኮድ መሰረዝ እና እንደገና በ1984 ዓመተ ምህረትም የአማራ ብሔራዊ ክልላዊ መንግስት መቋቋሚያ አዋጅ በታወጀበት ወቅት በክልሉ ሌሎች ብሔር ብሔረሰቦች እውቅና አግኝተው እንደ አዊ እና ዋግ እና ከሚሴ ኦሮሚያ የብሔረሰብ ዞን ሲፈቀድላቸው የቅማንት ህዝብ ግን ይህን መብት እድል አላገኘም ነበር። ነገር ግን የቅማንት ህዝብ በጊዜው ማንነቱ ስለነበረ ማንነቴ ካለ የራስ አስተዳደር ብዙም አያስፈልገኝም የሚል ለዘብተኝነት አቋም አሳይቶ አልፎት ነበር። በ1999 ዓ ም በተደረገ ቤቶችና ህዝብ ቆጠራ የብሔረሰብ መቆጠሪያ ኮድ ከመሰረዙ ጋር ለምን ማንነቴ እንዴት ሊጠፋ ይችላል ጥያቄ አቀረበ። ከዚህ ጋር ተያይዞ እንግዲህ በሂደት ጥያቄው እያደገ መጥቶ የአማራ ብሔራዊ ክልላዊ መንግስትም ጥያቄውን በአግባቡ ከማስተናገድ ይልቅ የግለሰቦች ጥያቄ ነው፣ የውጭ ተልእኮ ያለበት ነው፣ እንደዚህ እንደዚህ ብሎ በማጣጣል እየገፋው ቆይቷል። ነገር ግን በ2004 ዓመተ ምህረት ቅማንት የሚባል ብሔር የለም ብሎ በአማራ ብሔራዊ ክልላዊ መንግስት ምክር የተወሰነ እንደገና ቆይቶ በ2005 ዓመተ ምህረት ቅማንት ራሱን በራሱ አያስተዳድርም አለ። ከዛ በ2007 ዓመተ ምህረት ደግሞ 42 ቀበሌ ብቻ ነው ያለ የቅማንት ቀበሌ አለ። እንዲህ እያለ ከ42ቱ ቀበሌ ጋር ተያይዞ ግን ግጭቶች፣ ሁከቶች መፈጠር ጀመሩ። በላይ አርማጭሆ በተለያዩ ከተሞች ሁከት ነበረ። ባይከል ከተማ ላይ ከፍተኛ የሆነ ፍጅት ተፈጽሞ በ2008 ዓመተ ምህረት 148 ሰዎች ሞቱ። እስከ 300 ሚሊዮን የሚገመት ንብረት ውድመት ደረሰ። ቤቶች ተቃጠሉ፣ ክምር ተቃጠለ። የኢትዮጵያ ሰብአዊ መብት ኮሚሽን ጥናት አድርጎ ለህዝብ ተወካዮች ምክር ቤት አቅርቦ የህዝብ ተወካዮች ምክር ቤትም የቅማንት ህዝብ ላይ ለተፈጸመው ግፍ የአማራ ብሔራዊ ክልላዊ መንግስት በአይን ያወጣ ወንጀል ፈጽመዋል፣ በይፋ ህዝቡን ይቅርታ እንዲጠይቅና ካሳ እንዲክስ፣ የተፈናቀሉትን እንዲያቋቁም፣ ለወደመው ንብረትም እንዲተካ የሚል አቅጣጫ አስቀምጦ ነበር። ነገር ግን ይህን ተፈጻሚ ከማድረግ ይልቅ እንደ ቀጠለ።
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንን በኢትዮጵያ የሰብአዊ መብት ኮሚሽን ቀረበ ስለተባለው ክስ የሚሉት አለ።
በነገራችን ላይ ትክክል ነው። የተዛባ መረጃ ተይዞ እንደዛ ተደርጎ ነበር። ከዛ በኋላ ግን የክልሉ መንግስትም ገምግሞ ታሽበት ተጣርቶ ተቀባይነት ያላገኘ ጉዳይ ነው። ሁሉ ጊዜ አንድ ነገር እንደ ቆረ በጣም ጠልጥሎ መኖር ምንም የሚጠቅም ነገር ስለሌለ፣ እውነታው ግን መሬት ላይ ያለው እውነታ እዚህ አካባቢ ያለው ማህበረሰብ ማንንም አርሶ አደር ምራ ያለን
ጎንደር ከተማ ያለን ሰው
ጋተሻገር በቅማንት ህዝብ ላይ ይደርሳል የሚሉትን በደል መዘርዘር ቀጥለዋል።
ይባስ ብሎ ግን በ2011 ዓመተ ምህረት የቅማንት ህዝብ ጄኖሳይድ የሚባለውን የዘር ማጥፋት የማጥፋት ነው። ይሄም ይኖር የነበረ ተሰባጥሮ በመንግስት ስራ በተለያዩ በንግድ የሚኖሩ የቅማንት ልጆች በሙሉ ተባረው ከከተማ ወጥተው ንብረታቸው የተቃጠለበት ቤታቸው ለቀው ያለምንም ሰብአዊ እርዳታ ከፍተኛ ጉዳት የደረሰበት ነው። በመተማ ዮሐንስ ከተማ 58 ሰዎች በአንድ ከተማ በእሳት የተቃጠሉበትና በጅምላ መቃብር የተቀበሩበት ሁኔታ ተፈጠረ። ሴቶች ተገደው ይደፈራሉ፣ ህፃናት ይገደላሉ፣ ሴቶች ይገደላሉ። ይሄ ሁሉ እየተፈጸመ ግን የፌደራልም ሆነ የክልል መንግስት ያው ገዳይ ጨቋኝ አፋኝ ነው። በተመሳሳይ ደግሞ የፌደራል መንግስት ይህን አንድ ዓመት የፈጀ በቅማንት ላይ ግፍ ሲፈጽ የፌደራል መንግስትም ምንም አይነት ትኩረት ሳይሰጥ ታልፏል ማለት ነው። 45,000 እስከ 50,000 የሚሆኑ ተማሪዎች ትምህርታቸውን አቋርጠዋል። ከ80 በላይ ትምህርት ቤቶች፣ ውቆች፣ መጋዘኖች፣ የእርሻ ድርጅቶች ሙሉ ለሙሉ ወድመዋል። በገንዘብ ሲተመን ከ3-4 ቢሊዮን የሚገመት ንብረት እንደወደመ ነው መረጃዎች የሚጠቁሙት። በዚህ 3-4 ቀን ብቻ ከ1,500 እስከ 1,700 የሚደርሱ ቤቶች ተቃጥለዋል። በአሁኑ ሰዓት ከ20,000 ያላነሱ ተፈናቃዮች ያሉበት ሁኔታ ነው ያለ። በዚህ 3-4 ቀን ትልልቅ ሆቴሎች ወድመዋል ጎንደር ከተማ ውስጥ። አሁንም
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቴሆን መኮንን የበኩላቸው
አንጻር በተለይ በአለፈው አመት የነበረው ሁኔታ አሁን አናነሳም። ኦልሬዲ ባለፈው አመት ብዙ የተባለለት ስለሆነ አሁን በዚህ አመት ከጉዳት ያለባቸው አካባቢዎች በአንዲት ወረዳ 4 የሚሆኑ ቀበሌዎች አካባቢ ነው። በጎንደር ዙሪያ ወረዳ የተወሰኑ 4 ቀበሌዎች ላይ እንደተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። ካውንተር ባለ መረጃ ወደ 226 የሚሆኑ ቤቶች ተቃጥለዋል። ትክክል ነው። እንግዲህ እነዚህ ቃጠሎች በሁለቱም ወገን በኩል ነው ጉዳቱ የደረሰው። የትኛው ወገን ምን ያክል የተቃጠለ የሚለውን ነገር ማረጋገጥ የሚጠይቅ ቢሆንም ጉዳቱ በሁለቱም በኩል የደረሰ እንደሆነ መውሰድ ተገቢ ይመስለኛል። ከ20,000 በላይ ሰው ተፈናቅሏል ምናምን የሚባለው ነገር ከየት እንደሚመጣ መረጃው ባናቅም፣ እንደተባለው በዚህ በችግሩ ምክንያት ቀያቸውን ለቀው የወጡ አርሶ አደሮች አሉ። እስካሁን ድረስ እኛ ባለን መረጃ ወደ 4,600 አካባቢ መረጃ ሰብስበናል። ወረድ በቅጽም የሚመዘገብ ነው ስለሆነ ሌሎች አርምት በመዘገቡ ጥቂት ሰዎች ሊኖሩ ይችላሉ። በቁጥር ደረጃ የተቀመጠው በጣም ችግር ያለበት እንደሆነ ከየት እንደሚያመጡትን መረጃውን እርግጠኛ ሆኜ መናገር አልችልም። ዞሮ ዞሮ ከመሬት እየታፈሰ የሚሰጥ መረጃ ስለሆነ ችግር ያለበት ነው። ከ45,000 በላይ ተማሪዎች አይማሩም የተባለውን ነገር በሁለት መልኩ ማየት ተገቢ ይመስለኛል። አሁን ሰሞኑን ግጭት ከፈተባቸው እነዚህ በ4 እና በ5 ቀበሌዎች 11 ደረጃ ትምህርት ቤቶች እና 1 2ኛ ደረጃ ትምህርት ቤት ለጊዜው ትምህርት አቁመዋል። በእነዚህ ውስጥ ወደ 4,600 የሚሆኑ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ለጊዜው ከትምህርት ቤት ወጥተው ሲማሩ ነው የተነበቱት። ከአሁን በፊት ባለፈው አመት ሙሉ አመት በተለይ ደግሞ ጭልጋ ቁጥር አንድ የሚባለው በጽንፈኛው የቅማንት ወኪም እንደሚለው ኮምፒውተር ችግር እየተፈጠረበት ያለ አካባቢ ያለ ትምህርት ቤቶች ለአንድ አመት አገልግሎት አልሰጡም። በዚህ አመት መስከረም መጀመሪያ ላይ በሁሉም ቀበሌዎች ትምህርት ለማስጀመር እንቅስቃሴ ተደርጎ ተማሪዎች ተመዝግበው መምህራን ተመድበው ወደ ትምህርት ቤት በሚመጡበትና የትምህርት እንቅስቃሴ በሚጀመርበት ወቅት እዛ አካባቢ ላይ አሁንም ተጨማሪ ግጭት በመፍጠር ለተወሰኑ ቀናት የትምህርት ስርዓቱን አስተጓግሏል። ያካል ዞሮ ዞሮ ያው ግራስ ራሱ ገልፎ ራሱን ጮኋል እንደሚባለው ለተማሪዎቹ በትምህርት ቤት መውጣትም ሆነ በእነዚህ ዜጎች መፈናቀል በየደረጃው ያለን አካላት የራሳችን ሻ ይህን በባለቤትነት ግጭቱን በባለቤትነት የሚኖሩ አካላት እንዲህ አይነት ጉዳት እያደረሱ ያለበት ሁኔታ ምክለ ይታወቃል። ዞሮ ዞሮ ችግሮቹ አሉ። ችግሮቹ ግን ቅድም ባነሳው ልችት በተጨባጭ መረጃ ላይ የተመሰረቱ አለመሆናቸው ነው።
አቶ ይርጋ ተሻገር በቅማንት ህዝብ ላይ የዘር ማጥፋት በደል ተፈጽሟል ያሉትን መሰረት በማድረግ ይህን የሚፈጽመው ማን ነው ለሚለው ጥያቄ የአማራና የቅማንት ህዝብ እንደማይጋጭ በመግለጽ ጀምረዋል።
ብዙ ጊዜ የሚወራው አማራና ቅማንት ተጋጩ ሲባል ነው የምትሰሙት፣ በተለይም በውጭ ዓለም ያላችሁ ሰዎች። ነገር ግን የአማራና የቅማንት ህዝብ እንደ ህዝብ አይጋጭም። ወንድም ህዝብ ነው። እንዲያው በታሪክም ለወደፊት በጥናት የሚረጋገጥ ሆኖ የቅማንትና የአማራ ህዝብ ምንም ልዩነት የለውም። ምናልባት አማራ ቅማንት ነው፣ ቅማንት ወይስ አማራ ነው የሚለው ነገር ያው ታሪክ የሚያጠናው ጉዳይ ነው የሚሆነው ወደፊት። አማራና ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅማንት ህዝብ ላይ ግን ይህ አይነት ግፍ የሚፈጽሙት ያው በመንግስት አደረጃጀት ስር ያሉ የክልል፣ የዞን፣ የወረዳ አመራሮች ናቸው። በተልእኮ ደረጃ ፈጻሚው ታውን በፊት በ2008 ዓመተ ምህረት ልዩ ኃይል የሚባል ደረጃጀት ነበር። እሱ ነበር ጉዳት ያደረሰብን የነበረው አንዳንድ ፖሊሶችን ጨምሮ። በአሁኑ ሰዓት ግን ኢመደበኛ የሆነ ፋኖ የሚባል ተራዊት አለ በአማራ ክልል። ማንነቱ ማን እንደሚመራው የት እንደሚንቀሳቀስ የሚታወቅ ነገር የለም። በፋኖ ነው። ይሄ ፋኖ ደግሞ በጄኔራል አሳምነው ጽጌ በህይወት እያሉ የሚያሰለጠኑ ሰራዊት ነው። በመንግስት ነው የሚመራው። በበጀት ነው የሚንቀሳቀሰው። በታሪክ እንደ አይነት አስነዋሪ ተግባራትን ተፈጽሞ አይታወቅም በኢትዮጵያ ታሪክ። ቅድም እንደገለጽኩት ሰዎች በጅምላ የሚቀበሩበት፣ ቤተክርስቲያኖች የተጣለሉ ሰዎች ጭምር የሚገደሉበትና ከጎንደሬ ወይም ከኢትዮጵያዊ የማይጠበቅ እንስሳዊ ተግባራት ሁሉ የሚፈጸሙበት ሁኔታ ነው ያለውና ለመግለጽ ይከብደኛል።
የዘር ማጥፋት ወንጀል ተፈጽሟል። አብረን እኮ ነው የምንሄድ። ቢሮት አብረን ነው የምንሰራው። ቅማንቶችም አማራዎችም አንድ ላይ ነው የምንሰራው። ህብረተሰቡ አብሮ ነው የሚኖረው። የጋራ ልጆች ወልደው የሚኖሩ ማህበረሰቦች ይኖረዋል። በህዝቦቹ መካከል ባለፈው እንዳነሳው ልጅ በህዝቦቹ መካከል ጠብም የለም ቅራኔ የለም። ባለፈው አመት 1400 ተፈጥሏል። ዜጎችን መልሰን ሰርተን አብረን መሰርጠን ሲኖሩ አሁንም አብረው ነው እየኖሩ ያሉ ህዝቦቹ። ጽንፈኛው አካል ግን በተለያዩ ቦታ መሰረታዊ ችግሮችን እየፈጠረ የሰላም ቀንድ እየሆነ ኢኮኖሚካል አድቫንቴጅ ያላቸው መንገዶችን በመዝጋት የክልሉን ኢኮኖሚ ወደኋላ እንዲጎተቅ ለማድረግ ሚስራቸውን በርካታ ስራዎችን ክልላዊ ብቻ አይደለም ከጎንደር መተማ ያለው መንገድ ሀገራዊ ኢኮኖሚ ጭምር የሚንቀሳቀስ መንገድ ነው። ስለዚህ ይህንን ህገወጥ የሆነ ሰው በገጀራ የሚከተክት ጽንፈኛ ቡድን እኮ ነው አሁን ተፈጥሮ ያለው እዚህ አካባቢ ነው። ይህ አካል እንዴት ብሎ ነው ለህዝብ ወገን ሊሆን የሚችለው? ይህ አካል እንዴት ብሎ ነው የህዝብ ማንነት ጥያቄ አስመላሽ ሊሆን የሚችለው?
በአማራ ክልል በኩል የቅማንቶችን ጥያቄ በህዝበ ውሳኔ ለመፍታት ተሞክሮ ነበር ስለተባለው አቶ ይርጋ ያብራራሉ።
ይህን ተመልጋ አስመልክቶ እንደተባለው መጀመሪያውንም የቅማንት ጥያቄ ቅድም እንዳልኩሽ በውይይት የሚፈታ ነው። በቀላሉ ነገር በአንድ ቀን ስብሰባ የሚያልቅ ነገር ነው። ነገር ግን በመጀመሪያ ቅማንት የለም ከሚለው ተነስቶ ቅድም እንደገለጽኩት እንዳለ ሆኖ ከ2008 በፊት 42 ቀበሌ የሚል ውሳኔ ወስነው ነበረ። የአማራ ክልል ብሔራዊ ክልላዊ መንግስት ወስኖ ነበር 42 ቀበሌ የሚል። ይህን የ42 ቀበሌ ተከትሎ ነገሮችን በውይይት ከመፍታት ይልቅ በኃይል ለማሳመን የተለያዩ አካባቢዎች ዘመቻ በማዝመት በቅማንት ላይ አንድ የዘር ማጥፋት ወንጀል ፈጽመዋል። ከዛ በኋላ ወደ ውይይት መጣን። እዚህ ላይ የምትይዙ ነገር መጀመሪያ ይህን ውይይት ማድረግ ይቻል ነበር። በኃይል ለማሳመን መሞከራለን። ስለዚህ ሰው ከሞተ ንብረት ከወደመ በኋላ ወደ ውይይት መጠን እንደተባለው የህዝበ ውሳኔ ተደርጓል። በህዝበ ውሳኔው መሰረትም የቅማንት ቀበሌዎች 72 ቀበሌ ደርሰዋል። የ72ቱን ቀበሌ ተከትሎም ከአሁን በፊት 42 ቀበሌና አንድ ልዩ ወረዳ ነው ተፈቅዶ የነበረው። አሁን ግን ወደ 72 ቀበሌ ያደገው ሰው ከሞተ ንብረት ከወደመ በኋላ ነው። በውይይት 72 ቀበሌ ደርሶ አንድ የብሔረሰብ ዞን እንዲቋቋም ተግባባንና ቃለ ጉባኤ ከያዝን በኋላ 72ቱ ቀበሌ ወደ ቅማንት ብሔረሰብ አስተዳደር መካተት አለብን ብለው ወስነው የብሔረሰብ አስተዳደር መቋቋም በሚጀምርበት ሰዓት አይገባም ለቅማንት ይሄ አይሰጥም የሚል ጽንፍ የያዘ አመለካከት ተይዞ ወደ አልሆነ ግርግር ገባን። በዚህም ተነሳ 2010 ዓመተ ምህረት ሐምሌ 30 ቀን በክቡር ጠቅላይ ሚኒስትር ጽህፈት ቤት ተገኝተን እኔም የዛ ውይይት አካል ነበርኩ። ጠቅላይ ሚኒስትሩም አቅጣጫ ሰጡ። የሰጡት አቅጣጫ ምንድን ነው? በ69 ቀበሌ አስተዳደሩ እንዲጀምርና አወዛጋቢና አጨቃጫቂ በሆኑ በሶስቱ ቀበሌዎች ጉዳይ ደግሞ በዚህ ሳምንት ወደ ቦታው ቡድን ሂዶ ከአሁን በፊት የተያዙትን ቃለ ጉባኤዎችና የህዝበ ውሳኔውን አይቶ እንዲመጣና አንዷ ቀበሌ ወደ ቅማንት አስተዳደር እንዳይካተቱ የከለከለችበትን ቀበሌ ሁኔታም አይቶ አቅጣጫ እንዲቀመጥ ብሎ ጠቅላይ ሚኒስትሩ ቡድን ልካለሁ ብሎ ቃል ገቡ። ቃል በገቡት መሰረትም ሐምሌ 30/2010 ተወያይተን ነሐሴ 7/2010 በአንድ ሳምንት ውስጥ ቡድን ወደ ቦታው ልከው ነበር። ጠቅላይ ሚኒስትር ከህግ በማፈንገጥ የመጣውን የፌዴሬሽን ምክር ቤት ቡድን አካል ተመለሱ፣ በእኛ ክልል አይመለከታችሁም ብለው መልሰው ከዛን ቀን ጀምሮ ነው እንግዲህ ነሐሴ 7 ቀን የመጣው ቡድን ከመለሱ በኋላ ነሐሴ 28 ኮሚቴ ማሰር ጀመሩ። መገደል ተጀመረ። ከዚህ ተጀምሮ እንዴት ከሀገር የወጣ ትለኛለህ፣ እንዴት ከቤት የወጣለህ የሚል ያው ራሱን የመከላከልና በመኖርና በህይወት መካከል ግጭቶች ተፈጠሩ። ያው አንድ አመት የፈጀ ሁከትና ግርግር በአካባቢያችን ተፈጠረ። ይሁንና የቅማንት ጥያቄ እንደተባለው በ72 ቀበሌ ውሳኔ አግኝቶ ቃለ ጉባኤ የተያዘበትና አስተዳደሩ መመስረት የሚችልበት ደረጃ ላይ ደርሶ ነበር። ያም ብቻ ሳይሆን ጠቅላይ ሚኒስትሩ የሰጡት አቅጣጫ ነበር። እኛም የጠቅላይ ሚኒስትሩን አቅጣጫ ተከትለን ለክልሉ ርዕሰ መስተዳድር ለአቶ ገዱ አንዳርጋቸው በጊዜው ጠቅላይ ሚኒስትሩ በሰጡት አቅጣጫ መሰረት አስተዳደሩን ለመመስረት ፈቃደኞች ነን። ሶስቱ ቀበሌዎችን የሚካተቱበት ሁኔታ በጋራ አብረን እንድንሰራ የሚል ደብዳቤ በጊዜው ጽፈን ነበር። ነገር ግን የተፈጠረውን መልካም አጋጣሚ ይሄ ለውጥ የሚባለውን ተከትሎ ወደ አህዳዊነት ለመመለስ የተደረገውን አዝማሚያ በመከተል አንዲት ኢትዮጵያ አንዲት ሀገር ወደሚል ድምዳሜ የተሄደበት ሁኔታ ነበርና ከዚህ ጋር ተያይዞ አላስፈላጊ ግጭት ተፈጠረ እንጂ እንደተባለው የቅማንት ጥያቄ ችግር እንኳን ቢኖር በውይይት ሊፈታ የሚችል ነው የነበረው ማለት ይቻላል።
አቶ ባንተይሁን መኮንን ደግሞ የራሳቸውን ምላሽ ሰጥተዋል።
ጥያቄ ያለባቸው ቀበሌዎች ደግሞ ህዝበ ውሳኔ ይሰጡ ተደረገ። በህዝበ ውሳኔ የተካተቱ 8 ቀበሌዎች ናቸው። ከ8 ቀበሌዎች 7 ወደ ነባሩ አስተዳደር የሚሆን አሉ። አንድ ቀበሌ ቋሪ ሮንጌ ይባላል። እሱ የራሱ ይዛታለ ወደ ብሔረሰብ አስተዳደር ሆናለ። ህዝበ ውሳኔ ተሰጠ፣ ተረጋገጠ። ከዛ በኋላ የአስተዳደር ወሰን የሚቀለለው ጂኦግራፊካል ነው። ጂኦግራፊካሊ 3 ቀበሌዎች አሉ። አሁን በምዕራብ ጎንደር ዞን የሚባለው በመተማ አካባቢ የሚኖሩ መቃ፣ ድንቻና ጉራጌ የሚባሉ እነዚህ በኩታ 9 ከነባሩ የቅማንት ብሔረሰብ አስተዳደር የሚቀርበለው ጋር አይገናኝም። አይደለም ከነባሩ ጋር 3 ቀበሌዎች በራሳቸው ኩታ ገጠም አይደለም። 3 ቀበሌዎች በራሳቸው መቃ ከሌሎች 2 ቀበሌዎች ጋር ኩታ ገጠም አይደለም። 3 ቀበሌዎች ካልተገቡ ራስ አስተዳደሩ አንወስንም የሚል ጥያቄ የኛ ጥያቄ ነው። በሚል ኮሚቴ ስንተኛ ኮሚቴ ይህንን መስረት የሚል ኮሚቴ አለ። ይህን መስረት የሚል ኮሚቴ ለሁለት ተከፈለ። ግን እንዳይመሰረት የሚፈልገው አካል አሁንም የራሱ ስንተኛ አመለካከት ይዞ የክልሉ መንግስት ፈቃደኛ አልሆነም፣ አልወሰንልንም፣ አላረጋገጠልንም በሚል የተዛባ ፕሮፓጋንዳ ስራ ይዘራል። ይሄ ግን አለመሆንም ያው እነሱ ያውቁታል፣ እኛም እናውቀዋለን። ብዙም ቀርቦ ወርዶ ታች ምዕራብ ጎንደር ዞን ድረስ ሂዶ ሽማግሌዎችን አረጋግቶ ኩታ ገጠም አለመሆናቸውን እና በራሳቸው አካባቢ ቀበሌያቸውን በኩታ ገጠም አይገናኝም። ስለማይገናኝ ቀበሌን ተሻግሮ መስተዳደር የሚቻልበት እድል የለም። ጂኦግራፊ አንዱ መስፈርት ነው ለራስ አስተዳደር።
ህወሓት የቅማንትን እንቅስቃሴ ይረዳል ከሚለው ጋር በተያያዘ ደግሞ ምክትል ኮሚሽነር አበበ አዳሙ በአንድ ወቅት ለጋዜጠኞች በሰጡት መግለጫ የቅማንትን እንቅስቃሴ የሚደግፍ ጸረ ለውጥ ያሉት ኃይል ለመኖሩ ማረጋገጫ ያሉትን ጠቅሰዋል።
ከኋላ ኃይል መኖሩን ማረጋገጫችን አንደኛ ጽንፈኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው፣ መትረይስ አለው፣ ሬንጀር ተሰፍቶለት ነው የሚመጣው። ጨርቃጨርቁ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተሰጥቶለት ነው የሚመጣው። ጥይት ተሰጥቶት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋን ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፈው አይችልም፣ ኬንያ ልትደግፈው አትችልም፣ ወይም ሌላ ኃይል ሊደግፈው አይችልም። ሊደግፈው የሚችል ኃይል አገር ውስጥ ያለ ጸረ ለውጥ ኃይል ነው።
የቅማንት ዲሞክራሲያዊ ፓርቲ ምክትል የህዝብ ግንኙነት ኃላፊ አቶ ይርጋ ተሻገር
ሻቢያ ጋር ጥለኞች በነበሩበት ወቅት ግንቦት 7፣ አርበኞች ግንባር፣ ሰማያዊ ፓርቲ፣ አብሬፓ፣ የግብጽ ተልእኮ አባይ እንዳይገደብ ነው የቅማንት ጥያቄ የተነሳ የቅማንትን ታብሎ በማጣረስ በህወሓት ስም ይህን ያህል ግፍ እንኳን ሲፈጸምብን ከዚህ 2-3 ሳምንት ካልሆነ በስተቀር የሚዲያ ሽፋን እንኳን ሰጠውን አያውቁም። ሰብአዊ እርዳታ እንኳን ክልሎች እርስ በርሳቸው ሲጎዳዱ 10 ሚሊዮን 20 ሚሊዮን ሲረዳዱ እናያለን። የቅማንት ህዝብ ግን እስካሁን በአንድ ክልል በኩል 1 ኩንታል ጥሬ እንኳን የላከለት የለም። በክልል ደረጃ ከመስከረም ወዲህ እንኳን 100 በላይ ቁስለኞች አሉን። በቂ ሕክምና እንኳን አናገኝም። ጎንደር ከተማ ገብተው አይታከሙም። አምቡላንስ ለእኛ አገልግሎት አይሰጥም። ስለዚህ ህወሓት ለእኛ ያገዘችን ነገር የለም። ነገር ግን እንደ ህዝብ የትግራይ ህዝብና የቅማንት ህዝብ ወንድማማች ነው። እንደ ማንኛውም ኢትዮጵያዊ ህዝቡን እንወዳለን። ድርጅቱም የትግራይ ህዝብ ድርጅት እንደመሆኑ መጠን እናከብረዋለን። የምንቃወመውም እንደግፈውም ነገር የለም።
ይህ ሁሉ የመከላከል አቅማቸው ከየት መጣ ለሚለው ጥያቄ አቶ ይርጋ ተሻገር እግዚአብሔርን ማሰብ ግድ ይላል ብለዋል።
የቅማንት ህዝብ ምን ያህል ይህን ያህል ተከላከለ፣ ምንድን ነው አቅማቸው፣ ከምን መጣ የሚለው ነገር አንዳንዴ እግዚአብሔርንም ማሰብ ግድ ይላልኝ። እግዚአብሔር ለድሆች አያግዝም፣ ለተናቁ ሰዎች እግዚአብሔር አያግዝም ብሎ እግዚአብሔርንም መናቅ ነው። ወታደርነት ከአጼ ቴዎድሮስ ጀምሮ ማንም የሚያውቀው ነው። ቴዎድሮስ በዘመነ መሳፍንት ኢትዮጵያ በተበታተነችበት ወቅት አጼ ቴዎድሮስ ኢትዮጵያን አንድ አድርጎ አሁን የእኛ የምንላትን ሀገር ያስረከበው የቅማንትን ወታደሮች ይዞ እና እሱም ራሱ የቅማንት ልጅ በመሆኑ ነው። መናቅም ነው፣ ካልታገዙ በስተቀር አያሸንፉም አይነት ንቀትም ነው ብለን ነው የምንወስደው እኛ።
የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ አባል አቶ ጌታቸው ረዳም ህወሓት በግጭቱ እጁ የለበትም ብለዋል።
ህወሓት ይህን ችግር የፈጠረ እንዳልሆነ ሰውየውም የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። ህጻናትና ምስኪን ሴቶችን፣ እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ኃይል ነው ይላሉ። ሲጀመር እንወክሏል የሚሉት የአማራ ህዝብንም ማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም ነው። የቅማንት ህጻናትና ወጣቶችን ገላለሁ ብለህ ተደራጅተህ ሄደ አልሳካ ሲል አይ የሆነ ነገርም አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ ይህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ኃይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
አድማጮች፣ ፕሮግራሙ አላበቃም። ሁለተኛው ክፍል በመጪው ሰኞ ይቀርባል። ተከታተሉ።
አመሰግናለሁ አዳነችን ለዘገባው። ክቡራትና ክቡራን አድማጮች፣ የሙዚቃ ቃና ለዛሬ እንደሚኖር በእቅድ ተይዞ ነበር። በፕሮግራም መራዘም ምክንያት ሳይኖር በመቅረቱ ይቅርታ ጠይቃለሁኝ። ለማንኛውም ግን ደሳለኝ መኮንን ለዛሬ ከጋበዛችሁ አዘጋጅቶ ከነበረው ጣዕመ ዜማዎች መካከል አንዱን ጣል እናድርግላችሁ። ከመሰናበታችን በፊት ሳራ ኤቨንስ ኤኒዌር ትላለች የትም ክቡራትና ክቡራን አድማጮች፣ የማጠቃለያ ዜና ላሰማችሁ። ጊዜያችን እየተጠናቀቀ በመሆኑ ኢትዮጵያ ከአብዮታዊ ዴሞክራሲ ጎዳና እየወጣች መሆኗን የሚያመላክተው መደመር የሚል ርዕስ የያዘ የጠቅላይ ሚኒስትር አብይ አህመድ መጽሐፍ ዛሬ አዲስ አበባን ጨምሮ ከ30 በላይ ከተሞች ውስጥ በተካሄዱ ስነ ስርዓቶች ተመርቋል። መጽሐፉ አራት አምዶች ያሉት የሰው ልጅ ተፈጥሮና የመደመርን ጽንሰ ሐሳብ ፌዴራሊዝም፣ ሶሻሊዝምና አብዮታዊ ዲሞክራሲን የሚተነትን የፖለቲካ እንዲሁም የምጣኔ ሀብትና የውጭ ጉዳይ ፖሊሲዎችንም የያዘ መሆኑ ታውቋል። ጠቅላይ ሚኒስትሩ ዛሬ ሲመረቅ መጽሐፋቸው ባደረጉት ንግግር አብዮታዊ ዲሞክራሲ ያረጀ አስተሳሰብ እንደሆነና መደመር ያንን ይዞ መጓዝ እንደማይችል ተናግረዋል። የተከበራችሁ የተማራችሁ የተሻለ ማገናዘብ የምትችሉ ወጣቶች ብለዋል ጠቅላይ ሚኒስትሩ፣ የምንቀልድባችሁን ቀላጅ ፖለቲከኞች አራግፋችሁ ሀገራችሁን ጠብቁ ብለዋል። በአማርኛ በኦሮምኛና በእንግሊዝኛ ነው መጽሐፉ የተዘጋጀው። አንድ የቦይንግ አንጋፋ አብራሪ የዩናይትድ ስቴትስ ተቆጣጣሪዎችን ሳያውቅ አሳስቷል የሚል ዘገባ ወጥቷል። ይህ ይፋ የተደረገው በኩባንያው ሰራተኞች መካከል ተደርገው የነበሩ የመልእክት ልውውጦች በርካታ ናቸው ከተጋለጡ በኋላ ነው። እንዲህ አይነቱ ወደ ስህተት የመሩ መልእክቶች ይፋ መውጣት የተነገረው ለብዙ ሕይወት መጥፋት ምክንያት የሆኑ የቦይንግ ማክስ ኤት ሁለት አይሮፕላኖች መውደቅ ጋር ተያይዞ ሁሉም እንዳይነሱ በተደረገበት ሁኔታ ውስጥ ነው። ኤምካስ የሚባለው የበረራ መቆጣጠሪያ የኮምፒውተር ስርዓት ወጥነት ያልነበረው እንደነበር አብራሪው ቀድመው ያውቁ ነበር። የቦይንግ የቴክኒክ ክፍሉ አብራሪ የነበሩት ማርክ ፎክነር ናቸው ያንን ጽሑፍ የተለዋወጡት። ሰዓታችን አበቃ። ደህና ደሩ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ደሳለኝ መኮንን ጋር ለምሽቱ በዚሁ እንሰናበታለን። ነገ እሁድ ከምሽቱ 3 ሰዓት ላይ ከራዲዮ መጽሔት ልዩ ልዩ ቅንብሮች ጋር እንመለሳለን። ለአሁኑ ሰላም፣ ደህና አደሩ።
እዚ ሬድዮ ድምፂ ኣሜሪካ እዩ ሬድዮ ድምፂ ኣሜሪካ ቀዳምን ሰንበትን ብሳተላይት ብና